ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በመስከተልም ከመጽሐፍት ዓለም ፕሮግራማችን ይቀርባል። በዶክተር ሃራልድ ናይስትሮም የተደረሰውን የተደበቀው ማስታወሻ መጽሐፍ ትረካ ክፍል 7 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው። አርብ ህዳር 1 ቀን የተደረገው የወያኔ የደህንነትና የጸጥታ ስብሰባ በኃይለ ማርያም ደሳለኝና በሲራጅ ፋጌሳ የተመራ ሲሆን ከሁለቱ በተጨማሪ የወያኔው የፌደራል ፖሊስና ወታደራዊ ኃላፊዎች፣ የክልል ፕሬዝዳንቶችና የጸጥታ ኃላፊዎች በስብሰባው ላይ መገኘታቸው ታውቋል። በስብሰባው ማጠናቀቂያ ላይ ሲራጅ ፋጌሳ በሰጠው መግለጫ በቅርቡ በየቦታው ሲደረጉ የነበሩ የተቃውሞ ሰልፎች ህገወጥ የነበሩ መሆናቸውን እንዲሁም በርካታ የሰው ህይወትና ንብረት የጠፋባቸው መሆኑን ጠቅሶ ከእንግዲህ ወዲያ ሰልፍ ማድረግ የተከለከለ መሆኑን አውጇል። ግለሰቡ ስለሚወሰደው እርምጃ ዝርዝር መግለጫ ባይሰጥም ስብሰባውን ሲከታተሉ ከነበሩ አፍቃሪ ወያኔ የዜና ምንጮች ለማወቅ እንደተቻለው ወያኔ ባለስልጣኖች የክልል ባለስልጣኖችን ሲወነጅሉ የዋሉ መሆናቸው ተሰምቷል። ሲካሄዱ የነበሩትን ሰልፎች ሲያቀነባበሩ የነበሩት ከሽብርተኞች ጋር ግንኙነት ያላቸው የክልል ባለስልጣኖች ናቸው በማለት የወያኔው ከፍተኛ ባለስልጣኖች የወነጀሉ መሆኑንና በእነሱም ላይ ከፍተኛ እርምጃ ለመውሰድ የዛቱ መሆናቸውን ከእነዚሁ የዜና ምንጮች የተገኘው መረጃ ይገልጻል። በአርቡ ስብሰባ የአስቸኳይ ጊዜ አዋጅ ያልታወጀ ቢሆንም የወያኔ ታማኝ የሆነው አጋዚ ጦር በየቦታው እየሄደ ግድያውንና ጭፍጨፋውን እንዲያካሄድ ስልጣን የተሰጠው ይመስላል። በደህንነቱ ስብሰባ የተወሰደው አቋም የወያኔ ባለስልጣኖችና ደጋፊዎች በይፋ ሲጠይቁት የነበረ እርምጃ በመሆኑ ማንንም አላስገረመም ያሉ ወገኖች ህዝብ በወያኔ አገዛዝ ላይ ያለው ጥላቻና ምሬት ከፍተኛ ደረጃ ላይ የደረሰ በመሆኑ ምንም አይነት የኃይልና የጭፍጨፋ እርምጃ ህዝቡን ተቃውሞ የማይገታው መሆን አለበት ይላሉ። በመቱ ዩኒቨርሲቲ ያለው አለመረጋጋት አሁንም እንደቀጠለ ነው። በአንድ በኩል ለደህንነታችን አስጊ የሆነ ሁኔታ ተፈጥሯል፣ መኝታ ቤታችን በሌሎች ተማሪዎች እየተፈተሸ ነው በሚል ምክንያት ከትግራይ የመጡ የተወሰኑ ተማሪዎች ዩኒቨርሲቲውን ጥለው ወደ ጋምቤላና ወደ አዲስ አበባ የሄዱ መሆናቸው ሲገለጽ፣ በሌላ በኩል ወደ ዩኒቨርሲቲው ቅጥር ግቢ የሚገቡ ተማሪዎች ሁሉ ፍተሻ ሲደረግባቸው ከትግራይ የመጡት ግን ሳይፈተሹ እንዲገቡ እየተደረገ ነው በማለት ተቃውሞ ያሰሙ ተማሪዎች ትምህርት ያቆሙ መሆናቸው ታውቋል። ይህን አድሏዊ ፖሊሲ ተግባራዊ በማድረግ ተማሪዎቹ የትምህርት ቤቱን አስተዳዳሪ የወነጀሉት ሲሆን ሁኔታው እስኪሻሻል ድረስ ትምህርት እንደማይጀምሩም ገልጸዋል። ለተማሪዎቹ ተቃውሞ ተጨማሪ ምክንያት የሆነው ከዚህ በፊት በከተማዋ ውስጥ ፍተሻ ሲካሄድ ቦምብና የጦር መሳሪያዎች ከትግራይ ብሔረሰብ አባላት ቤቶች በመገኘታቸው ጥርጣሬያቸው ስለሰፋ ነው። የክልል አስተዳዳሪዎችን ችግሩን ለመፍታት ጥረት አድርገው እስካሁን ያልተሳካ መሆኑ ሲገለጽ፣ አንዳንድ የወያኔ ደጋፊዎችም የአጋዚ ጦር በዩኒቨርሲቲው እንዲሰማራ ጥሪ እያደረጉ መሆኑ ታውቋል። አርብ ህዳር 1 ቀን የፌዴራል ከፍተኛ ፍርድ ቤት ንግስት ይርጋ በእስር ላይ ስለደረሰባት በደል ያቀረበችውን ጉዳይ ተመልክቶ ውሳኔ የሰጠ መሆኑ ታውቋል። ከዚህ በፊት ንግስት ይርጋ ቤተሰብ እንዳይጠይቃት የቃሊቲው እስር ቤት እገዳ ያደረገባት መሆኑን ገልጻ እገዳው እንዲነሳላት መጠየቋና ፍርድ ቤቱም የእስር ቤቱ ኃላፊዎች መጥተው ስለ ሁኔታው እንዲያስረዱ ተደጋጋሚ ማዘዣ ማስተላለፉን መዘገባችን ይታወሳል። የእስር ቤቱ ኃላፊዎች በጥሪው መሰረት በተደጋጋሚ ሳይመጡ የቀሩ ቢሆንም አርብ ዕለት ቀርበው ስለወሰዱት እርምጃ ማብራሪያ ሰጥተዋል። ኃላፊዎች በሰጡት ማብራሪያ የማረሚያ ቤቱንና የታራሚውን ደህንነት ለመጠበቅ ንግስት ተለይታ እንድትጠየቅ የተደረገች መሆኑንና እንዲሁም የንግስት የጥየቃ ሰዓት ከሌሎች የተለየ በመሆኑ ሁሉንም እስረኞች ማስተናገድ ባለመቻሉ ነው የሚል ትርጉም የለሽ የተምታታ ምክንያት ደርድረዋል። ዳኞቹ የኃላፊዎቹን ማብራሪያ ካዳመጡ በኋላ ንግስት በሕጉ መሰረት ገደብ ሳይደረግባት እንድትጠየቅ ውሳኔ ሰጥተዋል። ባለፉት ጥቂት 10 ዓመታት ከሳውዲ አረቢያ ከ100 ቢሊዮን ዶላር በላይ የተመዘበረ መሆኑንና ይህን ወንጀል የፈጸሙ 201 ሰዎች ለምርመራ በቁጥጥር ስር የተደረጉ መሆናቸውን የሳውዲ ጠቅላይ አቃቤ ሕግ ሼክ ሳውድ አልምጃብ ገልጸዋል። የታሰሩትን ሰዎች ስም ዝርዝር ይፋ ባያደርጉም ከታሰሩት ሰዎች መካከል ልዑላን፣ ሚኒስትሮች፣ ነጋዴዎችና ከበርቴዎች የሚገኙበት መሆኑን ተናግረዋል።
ጠቅላይ አቃቤ ሕጉ ባልጋውራሹ የሚመራው የጸረ ሙስና ኮሚቴ ስራውን በመስራት ላይ መሆኑን ጠቅሰው ኮሚቴው ከያዛቸው ሰዎች መካከል 7 የሚሆኑት ጉዳያቸው ተጣርቶ በነጻ የተለቀቁ መሆናቸውን ተናግረዋል። ከታሰሩት መካከል እንደ ልዑል አዋሊድ ቢን ታላል እና ቀንደኛው የወያኔ ደጋፊ መሐመድ አላሙዲ የመሳሰሉ ቢሊዮነር ሀብታሞች የሚገኙበት ሲሆን ምርመራው በእነዚህ ላይ ምን ያህል ጠለቅ ያለ ይሆናል የሚለው እና ምን ያህል ተጨማሪ ሰዎች ይታሰራሉ የሚለው አነጋጋሪ ሆኗል። አድማጮቻችን ለዛሬ ያጠናቀርነው ዜና በዚሁ ይጠቃለላል።
ይድረስ ይድረስ ለአቶ መለስ ዜናዊ የሬሳ ሳጥን አቶ ኃይለ ማርያም ደሳለኝ። እውቁ የሬሳ ሳጥን ምን አይነት ዘመን ነው ይሄ? የእርሶ ዘመን የዘመኖች መሽገር የሬሳ ሳጥኑን ሰውነት ቀብቶት አቶ አሰኞት ጀመር። አቤት የአላህ ነገር በጣም አስገራሚ ይሄው ያሳየናል የሙት ቃል አቀባይ የሬሳ አስተርጓሚ። አቶ የሬሳ ሳጥን እስኪ ልጠይቆት፣ ከምን እንጨት ይሆን አምላክ የፈጠሮት? በአጋዚ ሳንጃ ሕፃን ተተልትሎ ፊት ለፊቶ ሲሞት ሰውነት ተቀብቶ የማይዘገንኖት የማይሰቀጥጦት? ይድረስ ለአቶ መለስ ዜናዊ የሬሳ ሳጥን አቶ ኃይለ ማርያም ደሳለኝ። ከአራት ኪሎ ግቢ ከተቆፈሱበት የኢትዮጵያን ልጆች ሕይወት ካጠፉበት ኤዲያ ለእርሶኛን ጨነቅን። እባኮ ይለመኑ፣ ፈጥነው ጉድጓድ ይግቡ፣ ክፉ ነው ዘመኑ። አረ ከምን ይሆን? አረ ከምን እንጨት ይሆን እርሶ የተጠረቡት? በሬሶች ታጅበው ታቅፈው የሚኖሩት ከሳጥንም ሳጥን አዎ የሬሳ ሳጥንም በጣም የታደሉ መለስን ትን ሲሎት ውስጡ ባሉ ሰዎች አዎ ይስላል። ከሳጥንም ሳጥን አዎ የሬሳ ሳጥን በጣም የታደሉ መለስ ትን ሲሎት ውስጡ ባመቋቸው ሰዎች ይስላል። አቶ ኃይለ ማርያም ደሳለኝ የእርሶን ሳጥንነት በእጅግ የሚገርመው ካቀቡት ሬሳ ጋር መክረው እየዋሉ መክረው ማደሮ ነው። ይህን ጥንካሬ ድፍረትና ብስለት መቼ ሆነ ያገኙት? ሰይጣነ በረከት አቶ ኃይለ ማርያም ደሳለኝ እባኮን በርሶ ሞት ተዳፈሬን ባይሉ የመጨረሻውን ይህን ልጠይቆት፣ ማርያም እኮ ማርያምን እንዴት ቢክዷት ነው ስሟን አስጨብጠ ኃይል የነፈገችት? የፈጣሪ አለ ከምን እንጨት ይሆን እርሶ የተጠረቡት የሬሳ ቃል አቀባይ ሆኖ የሚሰሩት? ከአራት ኪሎ ግቢ ሬሶች ሳጥን ውስጥ እርሶን የሚለዩት ሬሶችን ሰብስበው ውይይት ሲያደርጉ ተሰይመው ችሉት። አቤት የአምላክ ሥራ በጣም አስገራሚ ይሄው ያሳየናል የሙት ቃል አቀባይ የሬሳ አስተርጓሚ። ምን አይነት ጊዜ ነው የጊዜ ጠንጋራ የሬሳ ሳጥኑን አንቱ ብሎ ያስጠራ? አዎ ይድረስ ለአቶ መለስ ዜናዊ የሬሳ ሳጥን አቶ ኃይለ ማርያም ደሳለኝ። ምን አይነት ዘመን ነው ይሄ የእርሶ ዘመን የዘመኖች መሽገር የሬሳ ሳጥኑን ሰውነት ቀብቶት አቶ አሰኞት ጀመር? አዎ ይድረስ ለአቶ ኃይለ ማርያም ደሳለኝ እውቁ የሬሳ ሳጥን። አቤት የአላህ ነገር በጣም አስገራሚ ይሄው ያሳየናል የሙት ቃል አቀባይ የሬሳ አስተርጓሚ እውቁ የሬሳ ሳጥን።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ ዓለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 7 ሁሉም ዋሻዎችና ቁጥቋጦዎች በወታደሮች ስለተያዙ ለኔ ማረፊያ የሚሆን ቦታ ማግኘት አስቸጋሪ ነበር። እውነት ነው ብዙዎች አብሬያቸው እንደሆን ጋብዘው ነበር፣ ግን በብዙ ምክንያቶች ይቅርብኝ ብያለሁ። በመጨረሻ ሜዳ መካከል ላይ ወዳለ ባዶ የገበሬ ቤት ለመሄድ ወሰንኩ። 3 በጥሩ ሁኔታ የነበሩ ጎጆዎች ነበሩ። 3ቱን ለመኖሪያ ለቃ ማስቀመጫና ለማከሚያ ቦታ ማድረግ ይቻላል። በተጨማሪ ያስተዋልኩት ነገር ቢኖር የጣሊያን አውሮፕላኖች የሚጠረጠር ነገር ካላዩ በስተቀር ጎጆዎች ላይ ቦምብ አይጥሉም ነበር። በቅጠል የተሰራ ጎጆ ቆመ። ለታካሚዎች እንደ መቆያ ክፍል መሆኑ ነው። ሰዎች ከፊት ለፊት ሜዳ ላይ እንዳይሰባሰቡ ዘቦች እንዲቆሙ ተደረገ። መሃል ጦርነት ላይ ስላለው የቀይ መስቀል ባንዲራ መስቀል ትክክል ነው ብዬ አላሰብኩም። እንዲያውም ለጣሊያን አውሮፕላኖች የኢላማ ምልክት መስጠት ይሆናል። እንግዲህ በዚህ ሁኔታ አውሮፕላኖችን ሳልፈራ መድፈሬ ባንዳንድ ወታደሮች ዘንድ ደፋር ሰው የሚል ሙገሳ አስገኝቶልኛል። በሌሎች ዘንድ ግን ከሞኝ ነው የተቆጠርኩት። በቀን ብርሃን 30 ሰዎች ብቻ ደፍረው ለሕክምና መጡ። በዚህ ምክንያት ስራዬን በሚከተለው ሁኔታ አደላደልኩ። 1 የመጀመሪያ የታመሙ ሰዎች ማያ ጊዜ ከጧቱ 11 ሰዓት እስከ ጧቱ 1 ሰዓት ድረስ። 2 ከ1 ሰዓት እስከ ጧቱ 4 ሰዓት ማረፊያ ጊዜ። በዚህ ሰዓት ቁርስ የምበላበት የሕክምና መሳሪያዎችን የምቀቀልበትና ለሚቀጥለው ሥራ ክሊኒኩን የማዘጋጅበት ጊዜ ነው። 3 ከ4 ሰዓት እስከ እኩለ ቀን 6 ሰዓት መንቀሳቀስ የማይችሉ በየዋሻው ያሉ ቁስለኞችን እየዞርኩ የምጎበኝበትና ቁስላቸውን የማክምበት። 4 ከ6 ሰዓት እስከ 9 ሰዓት የምሳና የረፍት ጊዜ። 5 ከ9 እስከ ምሽቱ 1 ሰዓት ህሙማን የሚታዩበት ጊዜ። ከዚያም ቀጥሎ እስከ ምሽቱ 3 ሰዓት ተጨማሪ ህሙማን የሚታዩበት ጊዜ ሆነ።
ሁለት ትልልቅ ፋኖሶች ቀዶክምና ለማድረግ በቂ ብርሃን ይሰጡ ነበር። ለብቸኛ ዶክተር ከሶስት ያገሩ ተወላጅ ረዳቶች ጋር ብቻ መስራት የሥራ ጫናው በጣም ከባድ ነበር። ሁሉን የሚያስፈልግ ነገር ለማድረግ አስቸጋሪ ነበር። በተጨማሪ በቂ እንቅልፍ ማግኘት አልቻልኩም። በማረፊያ ሰዓቶች መተኛት ብፈልግም በጣም ታሟል በሚባል በሽተኛ ምክንያት እቀሰቀሳለሁ። በቀን እንዳልተኛ ደግሞ በአውሮፕላኖቹና በቦምቦች ፍንዳታ ድምጽ ድንገት እነቃለሁ። ያም ሁሉ ሆኖ ብዙ የሚያስገርሙ ብዙም የሚያስቁ ሁኔታዎች ስለነበሩ ብቸኝነቱ እንደሚቻል እንዲሆን ረድቷል። ለምን እንደሆነ በማይገባኝ ምክንያት በመትረየስ ጥይት መቁሰል እንደ ክብር ይቆጠር ነበር። እኔ ቁስሉ ከጠመንጃ ነው ወይም ከቦምብ ፍንጣሪ ነው ብዬ ብናገር ከስድብ ነው የሚቆጠረው። ሐኪሙ ምንም አያውቅም እባላለሁ። ቁስሉ ከመትረየስ አይደለም ብዬ ከተናገርኩ አንዳንዶች መታከሙን እምቢ ይላሉ ወይም ተከታታይ ሕክምና አያደርጉም። አንድ ሰው በፍንጣሪ ተመቶ የተለያየ ሰውነቱ ክፍል ላይ 10 ቦታ ቆስሏል። ሳላስበው ሰውየውን እድለኛ ነህ እንኳን ቦምብ ወደ አየር አልወረወረህም ስል በጣም ተናደደ። አታይም እንዴ? ይሄ ሁሉ ቁስል በመትረየስ ጥይት እንደሆነ አንዱ በዚህ በኩል ነው የገባው አለ። በቀኝ ትከሻው በኩል ወዳለው ቁስል እያሳየ ይሄውና የወጣው ደግሞ በዚህ በኩል ነው ብሎ በግራ ጭኑ ላይ ያለውን ቁስል አሳየኝ። መከራከሩ ፋይዳ የለውም። አቆሳሰሉ እንዳሰበውና እንደሚያምንበት እንደሆነ ቢሆንለት ኖሮ ቶሎ እንደሚድንም አውቃለሁ። ሰዎች የመግቢያና የመውጫ ቁስሎች ምን እንደሚመስሉ በደንብ ጠንቅቀው ያውቃሉ። ነገር ግን የመግቢያ ቁስል በጀርባቸው ከሆነ ለምሳሌ የእግራቸው መጫሚያ ላይ ታፋቸው ላይ ሆኖ ሳገኘው ከዚያ በኋላ መግቢያና መውጫውን መናገር ያቆማሉ። በዚህ ጊዜ ሲሮጡ ወይም ሲሸሹ ከኋላ የተመቱ መሆናቸውን በፍጹም ሊያምኑልኝ አይችሉም። በሙቀቱና በአፈር ምክንያት እኔ ከማከሜ በፊት ሁሉም ቁስሎች በበሽታ ይለከፋሉ። ባለኝ መሳሪያ ብዙም ማድረግ የምችለው ነገር ስላልነበር ቁስሉን ደም በያዘ መርፌ እየዋጋው ማከም ባልጀምር ኖሮ እጄ እንደታሰረ ነበር የምቆጥረው። ይህም ማለት በቁስሉ ዙሪያ የሚቻለውን ያህል ደም በመርፌ ይወጋል። ይህ ደግሞ በሽታው ከቁስሉ ውጭ ወደ ሌላ ቦታ እንዳይሰራጭ ይረዳል። ደሙም የሚወሰደው ወይ ከበሽተኛው ከራሱ ወይም ከሌላ ሰው ነው። በሽታው ከሰውነት አልፎ ወደ ሰውነት የተሰራጨ ከመሰለኝ ደግሞ ከሰውነት ወደ ላይ ከፍ ብዬ ወደ እጢዎች የሚመላለሰውን ፈሳሽ እዘጋለሁ። በዚህ አሰራር ምክንያት የሚገኘውን ያልተጠበቀ ውጤት ማየት አስደናቂና ደስ የሚያሰኝም ነበር። ከ24 ሰዓታት በኋላ የቁስሉ ዙሪያ ጠቆር ያለና ሰማያዊ ባለቀለም ይተካና የቁስሉ ዳር የሚገኘው የሰውነት ክፍል ተከልሎ ይደርቃል። ከሁለት ወይም ሶስት ቁስል ሕክምና በኋላ መርገፍ ይጀምራል። በተቃራኒው ግን በሞተውና በደረቀው ቦታ ክፍተት እንደሚፈጠር ወይም ደም መፍሰስ እንደሚጀምር እውነት ነው። ነገር ግን ቁስሉ ንጹህ ይሆንና አስቀያሚ ሽታውም ይጠፋል። ቁስሉም በቶሎ ይድናል። ይህ የሕክምና ዘዴ ግልጽ ባይሆንም ሥራው ግን ቀላል ነበር። 20 ሲሲ ሲሪንጅ ከረጅም መርፌ ጋር ነው የሚያስፈልገው። ደሙ በሲሪንጅ ውስጥ እንዳይረጋ ሶዲየም ሳይትሬት የሚባል ፈሳሽ ጠብታ ይደረጋል። ከዚያ መርፌ አወጋጉ ልምድና ችሎታ እንደሚጠይቅ ግልጽ ነው። መርፌ ሲወጋ በሚፈጠረው እብጠት ምክንያት ለመጀመሪያዎቹ 10 ደቂቃዎች ህመም ይኖረዋል። ነገር ግን ሕክምናው ለበሽተኛው የሚጠቅም መሆኑን የተረዳ ሐኪም ከጩኸቱና ዋይታው ጆሮውን ደፍኖ ይሰራል። አብዛኛው ጊዜ ማደንዘዣ መስጠቱ አስፈላጊ እንደማይሆን ነው የምረዳው። በአንድ አጋጣሚ እኔው ራሴ ይህንን የደም መርፌ መውሰድ ስለነበረብኝ እንዴት እንደሚያም በቀጥታ አውቃለሁ። ነገር ግን
ሰው ሊቋቋመው የማይችል ነገርም አልነበረም። መዝገቤ ስለጠፋብኝ ስንት ሰው በደም መርፌ እንዳከምኩ በትክክል ቁጥሩን መናገር ባልችልም ከ80 በላይ ለመሆናቸው ግን እርግጠኛ ነኝ። ከ10 በታች በሚሆኑት ህክምናው አልሰራም ወይም በተሳሳተ መርፌ አሰጣጥ አለዚያም ደግሞ በሽታው በሰውነታቸው ከቁስሉ አልፎ በመሰራጨቱ ነው። በሽተኞቹ ራሳቸው ይህ የህክምና ዘዴ ጥሩ ነው ብለው ስላመኑ ብዙዎቹ እንዲሰጣቸው ይጠይቁ ነበር። ብዙዎቹ የቆሰሉ ሰዎች የደም መርፌ ይሰጠን ብለው ይጠይቃሉ። በሚጠይቁበት ጊዜ ይህ ህክምና እንደሌላው ህክምና ሁሉ ለሚያስፈልጋቸው ሰዎች ብቻ ነው የሚሰጠው ብዬ የማቀርበው መልስ አያረካቸውም። በአራተኛው ቀን እንዳባጉና የቆሰሉ አንድ ግራዝማች አመጡልኝ። ጦርነቱ ላይ ሰዎቻቸውን ለማበረታታት አይዞህ እያሉ ሲጮሁ ጥይት በቀጥታ በተከፈተው አፋቸው ውስጥ ገባ። ጉንጮቻቸው፣ ከንፈራቸው፣ ጠቅላላ ፊታቸው አብጧል። መናገርም አይችሉም። አፋቸውን በከፈቱ ቁጥር የሚያጠለውል ሽታ ይወጣል። ጥይቱ በቀኝ ጉንጫቸው በኩል ገብቶ በግራ ጉንጫቸው ወጥቷል። ጥይቱ ያለፈበት ቦታ ክፍተት ፈጥሯል። ቁስሉ የድርቀት ምልክት ያሳያል። ምላሳቸው በአግድሙ ተተርትሮ ቆስሏል። ጥርሳቸው ግን አልተነካም። አፋቸውን መጎማመጥ ስለማይችሉ በላዩ መጥፎ ሽታ ያለው ሽፋን የመሰለ ነገር ተጋግሮበታል። ለኔ ወዲያውኑ ግልጽ የሆነልኝ ነገር ግራዝማቹ የመጀመሪያው የደም መርፌ ህክምና የሚደረግላቸው ሰው መሆናቸው ነው። ስለ ህክምናው ቀኛዝማቹን ነገርኳቸው። መርፌ ወግቼ በቁስሉና በአካባቢው ባለው ሰውነት ክፍል መካከል ጥሩ የደም መከላከያ ከማበጀቴና በንጹህ መሸፈኛ ጨርቅ ቁስሉን ከመሸፈን ውጭ በዚያ ቀን ይሁን በተከታታይ ቀን ሌላ ያደረግኩት ነገር አልነበረም። ጉንጫቸው ላይ ለነበረው ቁስል ሌላ የተጠቀምኩት ህክምናም አልነበረም። አፋቸው ውስጡ በደንብ ተጠረገ። ምላሳቸው ላይ ያለው ቁስል በደንብ ተጠረገና የምላሱ ቁስል በመርፌ ተሰፋ። እዚያ በኋላ በጥንቃቄና በትዕግስት አፋቸውን ማጠብ ቻል። ለበሽተኛው የመጀመሪያው ቀን አስቸጋሪ ነበር። ጉንጮቻቸው ከመጠን በላይ አብጠው ነበር። በመርፌ ተሰፋው ምላሳቸውም ህመም ነበረው። መናገር አይችሉም ነበር፣ ግን ቁጣ ከተመላበት አመለካከታቸው እኔ እንደገባኝ ከሆነ እኔን እንደ ትልቅ ጅል ነው ያዩኝ። ከነበራቸው ህመም በተጨማሪ ነካክቼ ሁኔታውን አባብሼዋለሁ ማለት ነው። ለማስረዳትና ለማረጋጋት ያደረግኩት ሙከራ አልተሳካም። በብዙ ምክንያት ሞርፊን የተባለ የህመም መቆጣጠሪያ መድኃኒት ልሰጣቸውም አልደፈርኩም። በሁለተኛው ቀን ጠቅላላ ሁኔታቸው የተሻለ ሆኖ ታየ። ከሳምንታት በኋላ ቁስሉ ሁሉም ዳነ። ይህ ደግሞ ሁላችንንም ያስደሰተ ነገር ነበር። ጉንጮቻቸው ላይ ቀለል ያሉ ሁለት ጠባሳዎች ነበሩ። ነገር ግን ያን የነበረውን ሁኔታ የሚገልጽ ሌላ ምልክት አልነበረም። ንግግራቸውም ሙሉ በሙሉ ተመለሰ። በደም መርፌ በመስጠት ጥሩ ውጤት ካገኘሁባቸው አንዱ ይኸው የቀኛዝማቹ ቁስል ነው። ንጉሡ የቆሰሉት በሙሉ በሦስት ደረጃ ተከፍለው እንዲመዘገቡ ትእዛዝ ሰጥተዋል። ቀለል ያለ ቁስል፣ መካከለኛና ከባድ ቁስል። የመጨረሻዎቹ ማለትም ከባድ የመቁሰል አደጋ የደረሰባቸው ሽልማት አንድ ጊዜ በሚሰጥ ገንዘብ መጠን ወይም ጡረታ ይሰጣቸዋል። ይህንን ደግሞ ሁሉም ወታደሮች ጠንቅቀው ያውቁ ነበር። እንግዲህ ቁስሉ ትንሽ ሲሆን ጩኸቱ ግን ከመጠን በላይና የሚረብሽ ይሆናል። ሐኪም፣ መሞቴ ነው። በጠናን የቆሰልኩት ሊገለኝ ነው። እንዳሻህ አርገኝ። እጄን ቁረጠው፣ ጉሮሮዬን ጨምረ ቁረጠው። ተበላሽቻለሁ። ይህን የመሰሉ ጩኸቶች ከጠዋት እስከ ማታ ድረስ እሰማ ነበር። ቀደም ባሉ በኢትዮጵያ በተደረጉ ጦርነቶች የቆሰለ ሰው ወደ ቤቱ እንዲመለስ ይፈቀድለት ነበር።
ከቆሰለ ለሱ ጦርነት አበቃ። አሁን ግን ጥብቅ ተዛስ ተሰጥቶ የቆሰሉት በሙሉ እዛው ግንባር ላይ እየታከሙ ሲሻላቸውና ሐኪም መዋጋት ይችላሉ ሲል ወደ ጦር ሜዳ እንዲመለሱ ይደረጋል። አንድ ቀን ከዛጁ ከደጃቻ ያያሉ ጥያቄ መጣ። አንድ ፊታውራሪ ወደ ቤቱ ተመልሶ ይሆን? ነገር ግን ደጃዝማች ደግሞ ይፈልጉታል። ይህ የተባለው ፊታውራሪ ብዙ ጣጣ አድርሶብኛል። ቁስሉ ቀለል ያለ ቢሆንም ማልዳንም። እንዲህ አይነት ቀለል ያለ ቁስል ባላቸው ሰዎች ላይ ግራ የሚያጋባ ሁኔታ በግማሾቹ ላይ አስተውያለሁ። ቀላሉ ቁስል እንዴት ቶሎ አይድንም ነው ጥያቄው። ትሬሰሩ የሚያደርገውንም ነገር ጠጋብዬ በደንብ ተመለከትኩ። ነገር ግን አምሮዬን በመላመት ሆነ በመርምር መልክ በወጥረውም መልስ ማግኘት አልቻልኩም። ትሬሰሩ ፈጠነ ፊታውራሪው ቁስሉን ለረጅም ጊዜ ያላስጠረገ ወይም ያላሳከመ መሆኑን አስተዋወሰኝ። ወደ ዋሻው ሄጄ ቁስሉን ማየት አለብኝ አልኩ። የተለያዩ ምክንያቶች እያቀረበ እቢ ለማለት ሞከረ። እኔ ግን ድርቅ አልኩ። ቁስሉ የተሸፈነበት ጨርቅ ሲፈታ ቡናማና ግራጫ መልክ ያለው ነገር ከቁስሉ መሃል ተከምሮ አየሁ። ከስሩ ደግሞ አረንጓዴ ቀለም ያለው መግል መውረድ ጀመረ። ቁስሉ ደግሞ ከነበረው መጠን በአራት እጥፍ ጨምሯል። ቁስልን እየበላ የሚያሰፋ ኬሚካል ያለበት ይመስላል። ምንም መጠየቅም አላስፈልገኝም። የችግሩ መንስኤ ገብቶኛል። ቁስል የሚበላው መድኃኒት ከሆነ ስር ነው የሚዘጋጀው። ስሙን ግን አላቀውም። ከቅቤና ከማር ጋር አንድ እጅ ከሁለት እጅ በሆነ መንገድ ተለውሶ ሲደረግ ቁስል እንዳይድን የማድረግ ችሎታ አለው። እነዚህ ወሮበሎች በአፍንጫዬ እየጎተቱ ሲያዞሩኝ ሰንብተዋል። ጥያቄው ደግሞ ማን ነው የሚረዳቸው ነው። ለካስ ወጌሻው ነበር። ለኔ እንኳን እንደ ስራ ጓደኛ ማለት ነበር። የማላቀው ሰውም አልነበረም። በፊታውራሪ ነጋሽ እርዳታ ተይዞ እንዲቀመጥ አስደረግኩኝ። ችሎት ቀርቦ ስንሰማ እያንዳንዱን ሰው በዚያ ሁኔታ ለማከም 5-5 ማርትሬዛ ያስከፍል ነበር። የወሰደው ገንዘብ እንዲመለስ ተደረገና 3 ሰዎች ዋስ ጠርቶ ሁለተኛ ካምፕ ውስጥ ፊቱን እንዳያሳይ ተደረገ። ሌሎች በጠና የቆሰሉ የሞቱም ብዙ ነበሩ። አገጫቸው በትንትኑ የወጣ ፊታቸው መለየት እስከሚያቅት ድረስ የቆሰለባቸው ምንም መሳሪያ ስላልነበረኝ ያለ አማራጭ እኔ ራሴ እጅና እግራቸውን የቆረጥኩባቸውንም ይጨምራል። እንደነዚህ አይነት ቁስለኞች ሳይ ይህን ሁሉ ጉዳት ባደረሱ ሰዎች ላይ ምርር ያለ የጥላቻ ስሜት ይፈጥርብኛል። ስልጣኔ ነው ተብሎ ንብረት ለመዝረፍ ጥማት ያለበት ጉልበተኛ ደካማውን የሚያጠቃ ከሆነ በዱር እንስሳት ይህን አይነት ሁኔታ አይደለም ወይ የምናየው? ብዙ የቆሰሉ ሰዎችን አየሁ። አብዛኞቹ እጅና እግራቸውን አጥተዋል። እነዚህ ሰዎች የተገኘባቸው ወንጀል ቢኖር አባት አገራቸውን ለመከላከል መሞከራቸው ብቻ ነው። ታዲያ ይህ በራሱ ድል አደረግን ተብሎ ሲጨፈር አንድ ጠብታ ቅሬታ ወይም ቁስል መፍጠር አልነበረበትም? በመጣው በሁለተኛው ቀን የፊታውራሪ ነጋሽ ልጅ ሞተ። ሽማግሌው ስሜታቸውን በምንም መንገድ አላሳዩም። እንደገናም ጀግና ሰው መሆናቸውን አስመሰከሩ። ደህና ሁን ልጄ፣ አሁኑኑ እኔ እከተልሃለሁ ነበር ቃላቸው፣ ያረፈውን የልጃቸውን ቅንድብ እየሳሙ። እኔም በዚህ አምልኮና ህሊናን በሚፈትሽ ሰዓት ተካፋይ ነበርኩ። ምዕራፍ 13 የአፍጋጋ ጦርነት በንዳምባጉና በተደረገው ድርጊት ጠላት በንዴት የተቃጠለ ይመስላል። ከጧት እስከ ማታ ተላልቅ ባለ 3 ሞተር ቦምብ ጣይ አውሮፕላኖች ራስ ምሩና ደጃጭ አያሌው ያሉበት ካምፕ ላይ ሲያንዣብቡ ይውላሉ። ትልቅና ተነንሽ ቦምቦች የተገኘው ቦታ ላይ ሁሉ ይጣሉ ነበር። ኛም ከፍንዳታው ድምጽ ጋር ተላምደናል። ጉዳቱ መጠነኛ ነው የነበረው፣ ምክንያቱም ጦሩ በ20 ኪሎ ሜትር ካሬ ስፋት በየቦታው ተሰራጭቶ በየዋሻውና በየጉርጓዱ ተደብቆ ስለነበር ነው። በገበሬው ቤት ያሳለፍኳቸው ቀናቶች በሙሉ ነርፍ የሚሰቀጥጡ ነበሩ። ከረጅም ጊዜ በኋላ አሁን ረጋ ባለ መንፈስ ሆኜ ሳስበው እንዴት አድርገን እንደዚያ ያለ አእምሮ የሚበጠብጥን ነገር እንደተቋቋምነው ሊገባኝ አይችልም። ቦምቦች ቀረብ ባለ ቦታ ሲፈነዱ ወዳዘጋጀሁት መጠለያ እየተፋቀቁ ገባለሁ። መጠለያዬም በእቃዎች በፍራሽና በኮርቻ መካከል ነበር። በዚህ መንገድ ትንሽ ደህንነት ይሰማኝ ነበር። የድሪሰሩ የፈጠነ ነገር ግን የባሰ ነበር። ደብረ አባይ ያለ ቦምብ ሲወርድ ስላየ አውሮፕላን በጮኸ ቁጥር አርፎ መቀመጥ አይችልም ነበር። ሳያስበው እየሮጠ አውሮፕላኑ ወዴት እንደሚሄድ ለማየት ይወጣና ዶክተር እየመጣች ነው ይላል። ፈጠነ ሲፈራ በእንግሊዝኛ መናገር ነው የሚቀናው። ደግሞ እየሮጠ ተመልሶ ይገባል። እኔም ድምፁን አጥፍቶ መጠለያ ውስጥ አጠገቤ እንዲጋደም ትዕዛዝ እሰጠዋለሁ። እንደ ውሻ ነው የሚታዘዘው። ነገር ግን ወዲያው ተነስቶ ደግሞ መልሶ ይወጣል። እሱን አርፎ እንዲቀመጥና ዝም እንዲል ማድረግ አይቻልም። በእንግሊዝኛ ዶክተር፣ አናታችን ላይ ናት። እርግጠኛ ነኝ የመጨረሻ ቀናችን ነው። ምን ማድረግ ይሻለናል? ማበረታታት ሆነ መገሰጽ ወይም መቅጣት ሊያቆመው የሚችል ነገር አይደለም። ተስፋ ቢስ የሚያደርገውን እንዲቀጥል መተው ይበጃል። አንዳንድ ጊዜ ደግሞ እንደ ተጋደምኩ በሳቅ እንፈራፈራለሁ። የሚያደርገውን ነገር ማየት የሚያስቅ ነበር። ግማሽ ሰውነቱን ከበሩ ውጭ አድርጎ የአውሮፕላን እንቅስቃሴ ለመመልከት፣ አንገቱን ግን ወደ በሩ ወደ ኋላ አጣሞ መሬት ላይ ይተኛል። እኔም ብሆን በጣም ሲበዛብኝ አንዳንድ ጊዜ እየዳሁ ወደ ሜዳው ወጥቼ በረጅም ሳሮች ውስጥ እደበቃለሁ። ፈጠንና ሌሎች ድሬሰሮችም እኔን ተከትለው ይወጣሉ። ንጹህ የሚነፍሰው አየርና የፀሐያ ሙቀት አእምሮዬን ያረጋጋዋል። ድንገት ጎጆ ቢመታ ደግሞ ጎጆ ውስጥ እንዳለን አለመቀበሩም ሌላ ማረጋጊያ ጭምር ነው። አውሮፕላኖቹ ሲሄዱ ተመልሰን ጤነኛ ሰዎች እንመስላለን፣ ግን እስከሚቀጥለው ጊዜ ድረስ ነው። ሌሎች ጉዳዮችና ሥራ ጊዜያችን ስለሚወስዱልን ሳቅና ጨዋታችን እንደ ተጠበቀ እንዲቆይ ያድርገውልናል። ከመጠን በላይ የሆኑ ንብረቶችና ሌሎች ዕቃዎችም በንዳባጉና ጦርነት ተገኝተዋል። የተለያዩ ዓይነት ዕቃዎች በየዋሻው ውስጥ ተደርድረዋል። የፍራፍሬ ጭማቂ ጠርሙሶች፣ ዱቄት፣ ስኳር፣ የሬዲዮ ክፍሎች፣ መድኃኒቶች፣ ወይን በጠርሙስ፣ ዘይት፣ ቅቤ፣ መሳሪያዎች፣ ጥጥ፣ የተጠበሰ ዳቦ በሳጥን፣ የአልጋ ልብስ፣ የስፓኒሽ ኮፍያዎች፣ አልጋ፣ ጋዜጣ፣ ብሎኖች፣ ልብሶች፣ መጻሕፍት በየዋሻው ተከምረዋል። በተጨማሪም 2 አዳዲስ ግራማፎኖች፣ 3 ታይፕ መጻፊያዎችና 30 የፎቶ ካሜራዎችም ነበሩ። ወታደሮች በመጀመሪያ ማወቅ የፈለጉት ነገር ምግቦቹ መርዝነት አላቸው ወይም መበላት የሚችሉ መሆኑን ነው። እኔ እንድቀምስላቸውና እንዳረጋግጥላቸው ይፈልጋሉ። ከቀመስኩ ደግሞ ከምግቡ ባለ ንብረት ፊት መሆን አለበት። ወዲያውኑ ላረጋግጥላቸው እችል ነበር፣ ምክንያቱም ጣሊያኖቹ እስከ መጨረሻው ሰዓት ድረስ ምግቦቹን ይጠቀሙ እንደነበርና ሲለቁም በችኮላ ለቀው ስለወጡ ነው። ለማንኛውም ግን ለማረጋጋት ብለን አንዱን አህያ ከዱቄቱ ከስኳሩና ከተጠበሰው ዳቦ እንዲበላ አደረግን። አህያው ምንም አልሆነም። ወታደሮችም ተረጋጉ። ከታሸጉት ምግቦች መካከል ወታደሮች የፈለጉት ሳርዲኑን ብቻ ይመስላል። ሌሎቹን ለምሳሌ ሳልመን፣ የአሳ ዝርያ፣ ስጋ፣ የተለያዩ ፍራፍሬዎች፣ ሎብስተር፣ ማርማላት የመሳሰሉትን ለድካሜ ዋጋ የምችለውን ያህል መውሰድ ቻልኩ። የቀረው ወደ 1000 የሚሆን ጣሳ ለሽያጭ እንዲቀመጥ ሆነ። እነዚህ ነገሮች ዋጋቸው ምን ያህል እንደሆነ ስለማያውቁ ወደ ሐኪሙ እየመጡ ዋጋውን እንዲነግራቸው ይጠይቁ ነበር። አሁን መሸጥ መግዛትና እርስ በራሳቸው መነገድ ጀምረዋል። እዚህ ቦታም ቢሆን ሌላ ቦታ እንደሚደረገው ሁሉ የዕቃ ዋጋ እንደ ተፈላጊነቱና እንደ ጥረቱ ነው። አንዳንድ በጣም የሚፈለጉ ዕቃዎች በመጠኑ ነው የተገኙት። በተቃራኒው ደግሞ የማይፈለጉ ዕቃዎች በብዛት አሉ። በፍጹም አዲስ የሆነ ግራማፎን ማስተርስ ቮይስ የሚባል ስም ያለው ከሶስት ሸክላዎች ጋር ዋጋው በአራት ማርትሬዛ ተመንኩት። ታይፕ መጻፊያዎች ያን ያህል ጥቅምም አልነበራቸውም። ትልቅ ታይፕ መጻፊያ በሶስት ማርትሬዛ ገዛው። የኋላ ኋላ የዋጋዎችን ዝርዝር በጽሑፍ አዘጋጀው። አለዚያ እረፍት የለኝም። አንድ ቀን አንድ ወታደር ወረቀቶች ይዞ መጣና የምገዛው ከሆነ ጠየቀኝ። አዎ፣ በርግጥ ዋጋውን ከፍ ካላደረገ በስተቀር እገዛለሁ። ሰውየው ለስምንት 1000 የጣሊያን ሊሬ ኖቶች 50 ማርትሬዛ ጠየቀ። ከሌሎች ከተዘረፉ ንብረቶች ጋር የጠላት ካዝና ተገኝቷል። በውስጡም ብዛት ያለው የጣሊያን ሊሬ ተገኝቶበታል። እነዚህን በደንብ የተሳሉና የተዘጋጁ ወረቀቶች እውነተኛ ዋጋቸውን እስኪያውቁ ድረስ ብዙ ቀን ወሰደባቸው። በመጀመሪያ ዝም ብለው በየሜዳው እየጣሉ ለነፋስ ይበትኗቸውም ነበር። በኋላ ግን ትግራይ ውስጥ ባለንበት ጊዜ በሙሉ በእነዚህ ወረቀቶች ሞቅ ያለ መገበያየት ነበረ። በእኔ ግምት ወደ ግማሽ ሚሊዮን የሚሆን ሊሬ በዚሁ ገበያ ሲዘዋወር ነበር። ወታደሮችም በጦርነቱ ለዘረፉት ወይም ለያዙት ነገር በሙሉ እንዲከፈላቸው ፈለጉ። ለመድኃኒቶች፣ ለቁስል መጠቅለያ ጨርቆች፣ መሳሪያዎች ጭምር። ስለዚህ ደጃች አያሌው ገንዘብ እንዲሰጡኝ ጠየቅኩ። እሳቸውም 200 ማርትሬዛ ላኩልኝና ላገኘዋቸው ዕቃዎች መግዣ ተከፋፈለ። የነበረኝ የመድኃኒትና መሳሪያዎች መጠን ሲጨምር ሳይ ደስታዬ ከልክ ያለፈ ነበር። አሁን ያለኝ የመድኃኒትና መሳሪያ መጠን ለወራት ያህል እንደሚያዳርሰኝ ነው። ነገር ግን ሁሉም አልነበረም። ምክንያቱም ኤተር ለማደንዘዣ የሚሰጥ የሚባል መድኃኒት 1 ኪሎ ብቻ ነው የነበረኝ። ራሴን ደግሞ የዚህ መድኃኒት እጥረት ቢኖርም በቁስል አካባቢ በሚሰጥ ማደንዘዣ እጠቀማለሁ ብዬ አረጋጋሁ። ኢትዮጵያውያን ደግሞ ህመም የመቋቋም ችሎታ ስላላቸው ለቀላል ቀዶ ጥገና ሕክምና ሥራ ማደንዘዣ አይፈልጉም ነበር። ደጃች አያሌው ገንዘብ ሲልኩልኝ ጣሊያኖቹ መሃል አገሩን በቦምብ መደብደብ እንደጀመሩ አስታውቀውኛል። የደብረ አባይ ገዳም ከነሚያምረው ቤተ ክርስቲያኑ አመድ ሆኗል። በየሁለቱ ቀን ዳባት ባየር ይደበደብ ነበር። አሁን እርሻውን፣ ሰፈሩንና መንገዶችን በቦምብ ይደበድቡ ጀመር። በጸለምት አንድ ትንሽ ልጅ ያልፈነዳ ቦምብ አግኝቶ ጓደኞቹን ጠርቶ ይህ አስቀያሚ ነገር ነው፣ አባቶቻችንን የሚገድል ኑን ደብድበው በማለት ባለማወቃቸው በንዴት በድንጋይ እስኪፈነዳ ድረስ ደበደቡት። እንግዲህ እነዚህ ንጹሕ ትንንሽ ፍጥረቶችም የወራሪው መጥፎ መሳሪያ ሰለባ ሆነዋል። በተጨማሪ ደግሞ ሦስት ፊታውራሪዎች ማለትም ተሻገር፣ ገሰሰና ሽማግሌው ሳይሆኑ ነጋሽ ከበለሳ ወደ ግንባር ጦር ወደ አፍጋጋ እንዲሄዱ መታዘዛቸውን ሰማው። አፍጋጋ ወደ አክሱም ወደሚወስደው መንገድ ማለፍ ያበረ ነው። የሚገኘውም በተከዜና በንዳስላሴ የጠላት ምሽግ መሃል ባለ ቦታ ነው። እንግዲህ ጣሊያኖቹ ጥቃት ቢጀምሩ የመጀመሪያውን ጥቃት ሊቀበሉ ነው። የፈለገው አመቺ ሁኔታና አጋጣሚ ቢፈጠርም ምንም አይነት ጥቃት እንዳይሰነዝሩ ተከልክለዋል። ራስ እምሩና ደጃዝማች ስለ ወታደሮቻቸው አቀማመጥ የተስማሙ መሆናቸውንም ሰማው። የራስ እምሩ ሰዎች ወደ አክሱም በሚወስደው መንገድ በምዕራብ በኩል እንዲቆዩ፣ የደጃቻ ያያሌው ሰዎች ደግሞ በምስራቅ በኩል እንዲሆኑ ሆኗል። በዚህ መንገድ ጥላቻ ስሜት እንዳይፈጠርና በሁለቱ ሰራዊት በኩል የማይሆን ክርክር እንዳይጀመር ነው። አንድ ቀን ፀሐይ ሳትወጣ በሽተኞች አይቼ ወደ ቤቴ ስመለስ 3 የጣሊያን ቦምብ ጣይ አውሮፕላኖች ድንገት አየሁ። የገረመኝ ነገር ደግሞ ካንደኛው አውሮፕላን ትልቅ ነገር ወደ መሬት ሲጣል ቀስተ ደመና በመሰለ ህብረ ቀለም ተከትሎ በሚያፋጭ ድምጽ መሬት ላይ ወደቀ። ወዲያውኑ ሰምተነው የማናቀው አይነት የፍንዳታ ድምጽ 3 ጊዜ ሰማን። ሌሎቹ ሁለቱም አውሮፕላኖች ተመሳሳይ ቦምብ ጣሉ። እኔ እንዳየሁት ሁሉ ድሬሰሮቹም አይተዋል። እኔም ይህ አዲስ ነገር ምን ይሆን ብዬ አሰብኩ። የራሴ ጥርጣሬ ነበረኝ፣ ግን እርግጠኛ አልነበርኩም። ልክ አውሮፕላኖቹ እንደሄዱ ቦምቡ ወደ ተጣለበት አቅጣጫ ሮጥን። የወደቀው ከኛ ቦታ 300 ሜትር ርቆ ከሚገኝ ትልቅ የእርሻ ቦታ ነው። ልክ ከቦታው ለመድረስ ሲሶ መንገድ ሲቀረኝ ድንገት እንግዳ የሆነ የነጭ ሽንኩርት ወይም የሰናፍጭ ሽታ ሸተተኝ። የትኛው እንደሆነ መለየት አልችልም። ለማንኛውም ግምቴ ልክ ነበር። የጋዝ ቦምቦች ነበሩ። መርዝ መርዝ እያሉ ሰዎች እየጮሁ ከሜዳው እየሮጡ ይወጡ ጀመር። እኔም ዞሬ መሮጥ ጀመርኩ። የነበረኝ የመርዝ ጋዝ መከላከያ ጭንብል ቤቴ ውስጥ ግድግዳው ላይ እንደተንጠለጠለ ነበር። አንድ የጋዝ ቦምብ ብቻ ነው መሃል እርሻው ላይ የወደቀው። ሌሎች ሁለቱ ራቅ ብሎ ሜዳው ላይ ከእርሻው ማዶ ነው የወደቁት። በውጤቱ 7 ሰዎች ሲሞቱ 9 ቆስለዋል። ሁሉም የሞቱት የሴት አገልጋዮች ነበሩ። አንድ ቤት ውስጥ ሆነው እህል እየፈጩ ዳቦ ይጋግሩ ነበር። የመርዝ ጭሱ በክፍቱ በር በኩል በበቂ መጠን ገብቶ ሳምባቸውን በጥቂት ደቂቃዎች ውስጥ አቃጥሎታል። ከቆሰሉት መሃል ደግሞ 2 አይነ ስውር ሆነዋል። አንዱ ገና የ14 ዓመት ልጅ ነበር። በፍንጣሪውና በመርዝ ጋዙ በትክትክ ብሎ ቆስሎ ስለነበር ከሳምንት በኋላ ሞተ። የቀሩት የቆሰሉት 6 ቆይተው አገግመዋል። ማስታወሻ መያዣዬ ጠፍቶብኝ ሊቀር ነበር፣ ነገር ግን ከዚህ ድርጊት ከ2 ቀን በኋላ አገኘሁት። ቀኑን ሳየው የመርዙ ቦምብ የጣሊያኖች የገና ስጦታ ነበር። ቦምቦችን የጣሉት የገና ዋዜማ ዕለት ነው። እኔም ትልቁ በዓላችን መምጣቱ ትዝም አላለኝም ነበር። የአበሾች ገና ከአውሮፓውያን ገና 14 ቀን ዘግይቶ ስለሚከበር እኔም አብሬ በዛው ቀን ባከብር ይሻለኛል ብዬ ወሰንኩ። በአውሮፓውያን ገና የቀን ዕለት ጠዋቱኑ ከፊት አውራሪ ተሻገር የተላከ ደብዳቤ ደረሰኝ። የጣሊያን ሬጅመንት አክሱምን ለቆ ወደ አፍጋጋ እየሄደ ነው። ውጊያ የማይቀር ነገር ነው። ስለዚህ 2 ድሬሰሮች ከመሳሪያና ቁስል ማከሚያ ቁሳቁስ ጋር በአስቸኳይ እንድልክ ጠየቁኝ። እኔም ወዲያውኑ 2 በቅሎ ጭነት ሙሉ ጓዝ አዘጋጀው። ነገር ግን መንገድ ወዲያውኑ መጀመር አልቻልንም። ምክንያቱም 2 አውሮፕላኖች በእኛና በንዳስላሴ መሃል ባለው ሜዳ ላይ እያንዣበቡ ነበር። ተደራቢ ወይም ተጨማሪ ኃይል እንዳይሻገር እየከለከሉ እንደነበር ግልጽ ነበር። ሆኖም ከአፍጋጋ በኩል ምንም አይነት የተኩስ ድምፅ ገና አልሰማንም። ያቅማሙ ሁለቱ ድሬሰሮች አውሮፕላኖቹ ከሄዱ ካንድ ሰዓት በኋላ ሄዱ። ይህ ሁሉ ሲሆን ሽማግሌው ፊታውራሪ ነጋሽ የተረፋቸውን ጦር አሰባስበው ድንገት የሚፈለጉ ከሆነ በማለት የዘንባባ ዛፎች ጫካ ውስጥ ሆነው ይተባበቃሉ። የወታደሮች የውጊያ ፍላጎት ምንም አልቀነሰም። ከምን ጊዜም በላይ ያቅራሩና ይፎክሩ ነበር። ከቀኑ 7 ሰዓት የተኩስ ድምጽ ይሰማ ጀመር። ከጥቂት ደቂቃዎች በኋላ ተከታታይ የተኩስ ድምጽ መስማት ቀጠለ። ውጊያው በሙሉ ኃይል እየተካሄደ ነው። በሩቅ መነጽር ስመለከት የኛ ሰዎች በድንጋዮችና በዛፎች ጀርባ አድፍጠዋል። ነገር ግን ሲተኩሱ ፑፍ ያለ ወደ ሰማይ የሚወጣውን ጭሳይ በሚያሳዝን ሁኔታ አብዛኛው ጦር የያዘው መሳሪያ ያለፈበት አሮጌ ሞዴል መሆኑ ትዝ አለኝ። እንዲያውም በጭሱ ምክንያት የጠላት ኢላማ እንዲሆኑ ነው ያደረጋቸው። አልፎ አልፎ ወታደሮች በቡድን እየዘለሉ ወደፊት ሲሮጡ ይታያል፣ ወይም የተለማመዱትን የከበባ ዘዴ ይሞክራሉ። ሆኖም በየጊዜው ወደ ኋላ እንዲያፈገፍጉ ይገደዳሉ። ጠላትን ማየት አልቻልኩም፣ ምክንያቱም ቆየሳ ጋራ ጀርባ ተከልለው ነበር። ብዙ ሰዓታት አለፉ። ከፊት አውራሪ ተሻገር የተላከ ትንፋሽ የሚያጥረው ሰው እየሮጠ መጣ። የተላኩት ድሬሰሮች አልደረሱም ብሎ ነገረኝ። መልክተኛውም ድሬሰሮቹን ከወንዙ ባሻገር ከሜዳው ሳይደርሱ ዛፍ ስር ተቀምጠው ያያቸው መሆኑን ጠቆመኝ። የተረገሙ ፈሪዎች ሕይወታቸውን ለማዳን ኃላፊነታቸውን ዘንግተዋል። 10 ሰዎች ያሉበት አጃቢ ከፊት አውራሪ ነጋሽ መጣልንና መንገድ ጀመርን። ብዙ ኪሎ ሜትሮች ተጉዘን ከወንዙ ማዶ እንደደረስ አስፈሪ የሆነ የአውሮፕላን ድምጽና ፈንጂ መስማት ጀመርን። በደንብ ለማየት ጋራ ላይ ወጣን። አንድ ባንድ እየተከታተለ ያዋራ ጭስ ሽቅብ እንደ ምሰሶ ወደ ላይ ትጉልል ይልና ወዲያውኑ በየአቅጣጫው ሲፈነጣጠር እናያለን። 27 አውሮፕላኖች በዙሪያው እያንዣበቡ በየቦታው ድምሰሳና ጥፋት ያስፋፋሉ። በተጨማሪ የኛ የቀዳሚው ጦር ስንቅና ትጥቅ ክፍል ሰዎች በሜዳው ሲሮጡ አየሁ። በአውሮፕላኖቹ ጥቃት እየደረሰባቸው ነበር። ውጊያው ጨበጣ ስለነበር የራሳቸውን ሰዎች ላለመጉዳት አብራሪዎቹ ውጊያው ቦታ ላይ ቦምብ መጣል አልደፈሩም። በዚህ ሁኔታ ውጊያው ወዳለበት ቦታ መቀጠል አልተቻለም። ከዛፉ ስር ያገኘዋቸው ድሬሰሮች ለራሳቸው መጠለያ እንዲፈልጉና ጓዙንም እንዲጠብቁ ትዕዛዝ ተሰጣቸው። እኔና ጃቢዎቼ ባየነው ነገር ፈዘን ጋራው ላይ ባሉ ቁጥቋጦዎች ስር ቆም። አሁን ወደ ማለፊያው በር በመሄድ ቦታ እየያዘ ያለውን የጠላት ጦር ማየት ቻልን። ኢትዮጵያውያን ደግሞ በእልክ መቋቋም ጀመሩ። አንድ ቡድን ጣሊያኖችን ከጀርባ ለማጥቃት ወደ ቆየትሳ ተራራ ሲገሰግስ በብዙ የጣሊያን አውሮፕላኖች ታየ። ያም ሆኖ ተበታትኖ ግፊቱን ቀጠለ። ኢትዮጵያውያኑ መሪ እንደጎደላቸው ማየት ይችላለሁ። በጭራሽ መሪ ያለ አይመስልም። በመቶ በመቶ ሰዎች ያሉባቸው ቡድኖች ከየአቅጣጫው ይተራመሳሉ። ብዙ ጊዜም እርስ በርሳቸው ይተላለፉ ነበር። በሌላ በኩል ጣሊያኖቹ ያለማቋረጥ ወደፊት ይገፋሉ። ተፋላሚዎቻቸው ኢትዮጵያውያኑ ጣሊያኖቹን ከጀርባ ለመክበብና ለማጥቃት መንገዱን ከፍተውላቸው የሄዱ ይመስላል። ይህ ታክቲክ ጠላትን ያሳሰበው ይመስላል። ነገር ግን የኛ ሰዎች ለረጅም ጊዜ ውጊያውን መቀጠል ይችላሉ? አውሮፕላን በላያችን ላይ አለፈና ቁልቁል ወርዶ ከኛ የኪሎ ሜትር ርቀት ላይ ያረፈ። ገና ሞተሩ ሳያቆም 3 ሰዎች ዘለው ወጡና ወደ ምስራቅ አቅጣጫ መሮጥ ጀመሩ። ወዲያውኑ ሌላ አውሮፕላን በላያቸው ላይ ከነፈ። ነገር ግን በራሱ እንደ እንዝርት መሽከርከር ጀመረና በአፍንጫው ተከሰከሰና ተገልብጦ በጀርባው እንደወደቀ በእሳት መያያዝ ጀመረ። ይህ ሁሉ በጥቂት ሰከንዶች ውስጥ ነው የሆነው። ገና ምንም ቃል ሳልተነፈስ የኔ አጃቢዎች የሚሮጡትን ጣሊያኖች ለማያስ ወደ ሜዳው መሮጥ ጀምረዋል። እነሱን ያዩ ሌሎች ደግሞ ተከተሏቸው። የጣሊያን አውሮፕላኖች አሳዳጆችን ለመግታት በመሞከር አውቶማቲክ መሳሪያ በቅርብ ተጠግተው ይተኩሱና ቦምብ ይጥሉም ነበር። በማለፊያው በር ላይ ያለው የጣሊያን አዛዥ ሶስቱ ጓዶቹ ያሉበትን አደጋ ይመለከት ነበር። ከዚህ ቀጥሎ አይቸው የማላቀው አስደናቂ ትዕይንት ተፈጠረ። ወደ 100 የሚሆኑ ፈረስ ጋላቢዎች ከማለፊያው በር በኩል ያዋራጉም እያስነሱ መጋለብ ጀመሩ። አንገታቸውን ወደፊት ሰግደድ አድርገው ሲከንፉ ፈረሶቹ መሬት ላይ የተኙ ነው የሚመስሉት። ጋላቢዎቹ ደግሞ ወይ የፈረሶች አንገት ላይ ተጋድመዋል ወይ ፈረሱ ላይ ቆመው ወደ ኋላ ዞረው ተቀምጠው በግራና በቀኝ እየተኮሱ የጦርነት ጩኸት ያሰማሉ። ሌሎች ሳይሆኑ ካዛኮች ወይም የሰሜን አፍሪካ አረቦች ናቸው እንዲህ አይነት ግልቢያ የሚችሉት ብዬ አሰብኩ። ከትሪፖሊ የመጡ ፈረሰኞች ነበሩ። ሶስቱ የሚሸሹት ጣሊያኖች ጋላቢዎቹን ሲያዩ ወደ እነሱ ሮጡ። ወዲያውኑ ፈረሰኞቹን ተቀላቅለው ተሰወሩ። ጋላቢዎቹ ፍጥነታቸውን የቀነሱ ቢመስልም ያቆመ ሰውም አልነበረም። ከዛም ትልቅ ክብ ሰሩና በመጡበት ፍጥነት ወደ ኢትዮጵያውያኑ ተመለሱ። ትክ በማይገኝለት ድፍረት ሞትን ሳይፈሩ በመደናገጥ ከፈዘዙበት ኢትዮጵያውያኑ መካከል ገብተው ማጥቃት ቀጠሉ። ማቆሚያ የሌለው ከመስል አንድ ሰዓት በኋላ ጋላቢዎቹ ወደ ማለፊያው በር ተመለሱ። ጣሊያኖቹን አድነዋቸዋል። ግን አምስት አረቦችና ፈረሶች ሜዳው ላይ እንደተጋደሙ ቀርተዋል። የአረቦቹ ጋላቢዎች ላይ የነበረው ትኩረት ለመቀነስ ቃኝ ያስካሪ ወታደር ቡድን በሜዳው በግራ በኩል ሄዷል። ነገር ግን በሁሉም አቅጣጫ ተከቦ ነበር። ሌላ ተጨማሪ ቡድን ደርሶ ባያስጥላቸው ሙሉ በሙሉ ይደመሰሱ ነበር። ከባድ ውጊያ ቀጠለ። ብዙ የጣሊያን መኮንኖች ሞቱ። የጠላት ጦርም ተበታትኖ ወደ ኋላ ማፈግፈግ ጀመረ። በዚህ ሰዓት ከተራራው ጀርባ የሄደው የኢትዮጵያውያን ጦር ከጀርባ ያጠቃ ይመስላል። ምክንያቱም ጨለማው ሳይመጣ የጣሊያኖቹ ማለፊያ በሩን ትተው ሸሽተዋል። ከዚያ ከግማሽ ሰዓት በፊት የመጨረሻው አውሮፕላን ተመልሶ ሄዷል። ኢትዮጵያውያን ማታውኑ በዚህ ቦታ አደሩ። የውጊያውን የተለያየ ደረጃ ስከታተል ተመስጬ ስለነበር ስለራሴ ምንም ሳላስብ ብቻዬን መቅረቴን አላስተዋልኩም ነበር። አጃቢዎቼ አልተመለሱም። ድሬሰሮቹም የት እንደሄዱ አላውቅም። ወደ ቦታዬ ብቻዬን መንገድ መጀመሩ ራስን ከመግደል ነው የሚቆጠረው። በዚህ ግርግር ሰዓት ብቻውን የሚጓዝ ነጭ ሰው ከታየ ለመተኮስም የሚያቅማማ አይኖርም። ያለሁበት ቦታ ሌሊቱን ማሳለፍ ነበረብኝ። ሲነጋ ሰው እኔን ፍለጋ መምጣቱ አይቀርም። በቅጠሎችና በቅርንጫፎች መኝታ አዘጋጅቼ ወዲያውኑ ተጋደምኩ። እሳት ለማንደድ አልደፈርኩም። እንቅልፍ ያልመጣም፣ ነገር ግን አልተሰላቸውም ነበር። ሐሳቤ ቀን በሆነው ነገር ላይ ነበር። በተለይ ከጣሊያኖቹ በኩል ፈረሰኞቹ ተአምረኛ በሆነ መንገድ ጣሊያኖቹን ያዳኑበት ሁኔታ። እኔ እንኳን ፈረስ የምወድ ሰው አይደለሁም። ከጧቱ ሰሳ ሲሆን የሆነ ሰው ሐኪም ብሎ ሲጠራ ሰማው። የተከበሩት ሽማግሌ ፊታውራሪ ነጋሽ ራሳቸው ነበሩ። እንደሳቸው አባባል ከሞት ሊያድኑኝ ነው የመጡት። በውጊያው ሳቢያ ሁሉም ሰው ረስቶኛል። አውሮፕላኖች በጊዜ መጥተው በጦርነቱ ለምን እንዳልተካፈሉ ማሰብ ጀመርን። ከቀኑ 9 ሰዓት እስከሚሆን አልመጡም። ከብዙ ቀናት በኋላ ሰላዮቻችን ሲመለሱ ምክንያቱ ግልጽ ሆነልን። እኔም ከጦርነቱ በኋላ 2 የጣሊያን መኮንኖች አነጋግሬ ሁኔታውን አረጋግጫለሁ። የገናለት ጧት ሰባት ቦምብ ጣይ አውሮፕላኖች ሙሉ በሙሉ ቦምብ እንደጫኑ ካክሱም ወደ አፍጋጋ እንዲበሩ ታዘዋል። ስድስቱም ተጭነው ነበር። ሰባተኛውን ለመጫን ዝግጅት በሚደረግበት ጊዜ አንድ ነገር ተፈጠረ። ሁኔታው በትክክል እንዴት እንደሆነ አይታወቅም። ነገር ግን የሚባለው አንድ ሰው ቦምብ መሬት ላይ ጥሎ ፍንዳታ ተጀመረ። ጥቂት ደቂቃዎች ዘግየት ብሎ ሁሉም በቦታው የነበሩት ሰባቱ አውሮፕላኖች ወደ ሰማይ ተነሱ። በዚህ ጊዜ ግን ወደፊት ሌላ ጉዳት እንዳያደርሱ በፈንጂው ብትንትን ብለው ነበር። ለላ ፕሮግራማችን በዚሁ ይተናቀቃል። ይሄንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ።